አድማጮቻችን እንግዲህ አሁን የሳምንቱ ዋናው የውይይት ፕሮግራማችን ደርሷል። በመግቢያው ፕሮግራማችን ላይ እንደገለጽንላችሁ በዛሬው ለት ይዘን የቀረብነው አንድ ምሁር የታሪክ ተመራማሪ ፕሮፌሰር ኃይሌ ላሬቦን ነው። ባለፉት ሳምንታት ወይንም ባለፈው ሳምንት ኢትዮጵያ ውስጥም ሆነ ከኢትዮጵያ ውጪ የአድዋ በዓል በታላቅ ሁኔታ ተከብሯል። ከሌሎች አመታት ለየት ባለ ሁኔታ በተለይም ባለፉት 25 አመታት ይደረክ ከነበረው በላይ ለየት ባለ ሁኔታ ኢትዮጵያኖች የፖለቲካውን ተጽኖ ሳይፈሩ በሀገር ቤት ውስጥ በአደባባይ ወጥተው በተለይ ወጣቱ የአድዋን በዓል የአያት የቅድመ አያቶቹን የአባቶቹን ገድል በአደባባይ ሲያከብር ውሏል። ውጭም ያሉ በዳያስፖራ የሚገኙ ኢትዮጵያኖችም በተለያየ ሁኔታ የአድዋን በዓል አክብረዋል። ታሪካቸውን ዘክረዋል። ጀግኖቻቸውን አስታውሰዋል። እዚህ ስቶክሆልም ውስጥም ይሄንኑ ሁኔታ በተመለከተ የአድዋን በዓል ለማክበር ተሞክሮ ነበር። አንዳንድ የታሪክ ባለሙያዎችም አድዋን በሚመስላቸው አቅርበውታል። እስቲ እኛ ደግሞ የኢትዮጵያ ድምፅ ሬዲዮ ደግሞ የታሪክ አዋቂውን ፕሮፌሰር ኃይሌን በመጋበዝ ስለ አድዋ ያላቸውን ለአድማጮቻችን በዓለም ዙሪያ ያሉት እንዲያካፍሉ ጋብዘናቸዋል። ከእኛ ጋር ናቸው። ፕሮፌሰር እጅግ እጅግ በጣም አመሰግኖታለሁ። መልካም ፈቃዶት ሆነው ከኢትዮጵያ ድምፅ ሬዲዮ ጋር ስለ አድዋ ውይይት ለማድረግ ስለፈለጉ አመሰግናለሁ ጌታዬ።
ሰላም። እኔም አመሰግናለሁ በመጋበዛችሁ። እግዚአብሔር ይስጥልኝ። ግን ድምፁ በደንብ አይሰማም።
ኦኬ፣ እቀይራለሁ፣ መስመር እቀይራለሁ።
እሺ፣
አሁን ይሰሙኛል በደንብ?
አሁን ይሰማል።
በጣም ጥሩ። ፕሮፌሰር እስቲ ለመንደርደሪያ እንዲሆነን አድዋ ለርሶ ምንድን ነው? እንዴት ነው የሚያዩት የአድዋን በዓል? ኢትዮጵያዊውስ እንዴት ሊያዩ ይገባል አድዋን?
አድዋ በዓል እንግዲህ ለነዛ ለተዋጉት ኢትዮጵያውያን ነጻነታቸውን ለመከራ ለመጠበቅ የሀገራቸውን ለባዕድላ ለመስጠት በኢትዮጵያ ታሪክ በኢትዮጵያውያን በውጭ ሀገር ተገዝተው የማያውቁ ሁልጊዜ ድል እንዳደረጉ ስለኖሩ ያንኑ ልምድና ባህል ከአባቶቻቸው የወረሱትን ለመጠበቅና ክብራቸውን ለማስከበር ነው። በዛ መልክ ነው ተዋጉት። ለእኛ እንግዲህ ሁልጊዜ የኋለኞቹ ናቸው በዓለም ደረጃ መልክ የሚያዩት። ለምሳሌ በአሜሪካ ውስጥ ጥቁሮች ለከባርነት የተከለከላቸውን ነጻነታቸውን ሲዋጉ ማለት ለእኩልነት ሲዋጉ ችግራቸውን ሊወጡ ነው እንጂ ለዓለም አይደለም ይዋጉ የነበሩት። በኋላ ግን የነሱ ጦር፣ የነሱ ውጊያ፣ የነሱ እንቅስቃሴ በዓለም ደረጃ የሰው ሁሉ መብት የሚከበርበት እንቅስቃሴ ሆኖ ነው የታየው። ይህም የኢትዮጵያም ደግሞ እኛ ልጆቻቸው የምናየው በተለየ መልኩ ነው። የኢትዮጵያ ነጻነት ማስከበር ብቻ ሳይሆን የሰውን ልጅ ነጻነት፣ የሰውን ልጅ ክብር ማስጠበቅ ነው። ምክንያቱም ነጮች ከአሜሪካ ማለት አዲሱ ዓለም ከተቆረቆረበት ጊዜ ጀምሮ ሰውን ሌላውን ህዝብ ነጭ ያልሆነውን ከሰው በታች ነው ይቆጥሩ የነበሩት። እነዚህ ሰዎች ነጭ ያሉት ለመጥፋት እንጂ በህይወት ሊኖሩ የተወሰኑ አልነበሩም። ምክንያቱም ነጭ በእግዚአብሔር አምሳል ስለተፈጠረ ሁሉንም ሰው ሊተካ የተመደበ ህዝብ ነው ተብሎ ነው የሚታመን የነበረው። እንግዲህ ያንን አቋም ያኮላሸፈው ያጠፋው የአድዋ ድል ነው። የአድዋ ድል በኋላ ነው ነጮች ለጥቁር እውቅናን የሰጡ። ለመጀመሪያ ጊዜ ደግሞ ለአጼ ምኒልክ በፊት ኢትዮጵያ ጋራ ምንም ግንኙነት ሊፈጥሩ ወይ ከኢትዮጵያውያን ጋራ ሊደራደሩ ያልፈለጉት እያንዳንዳቸው ቆንሲላቸውን በምኒልክ መናገሻ ከተማ ሊያቋቁሙ እየተሯሯጡ መጡት። ሌሎችም ሀገሮች ከማንኛውም አፍሪካ ወበቅኝ ግዛት ካሉት አገሮች በተለየ መልኩ ወደ 20 ወደ 25 የሚሆኑ አገሮች የተውጣጡ ዜጎች ስራና እድል እየፈለጉ ወደ ኢትዮጵያ የመጡት ከአድዋ ድል በኋላ ነው። በዚህ ምክንያት የኢትዮጵያ ድል ብቻ ሳይሆን የአውሮፓ የዓለም በሙሉ ድል ነው ነጭ ላልሆነ በሙሉ ማለት ነው። ከዛ ደግሞ በተወሰነ ደረጃ የጥቆች በሙሉ ድል ነው። ምክንያቱም ከሰው ሁሉ በታች ታይቶ የነበሩት ጥቁሮች ነበሩ። ከነሱ ቀጥለው እስያውያን ነበሩ። እንግዲህ የጥቁሮች የመጀመሪያ ጥቁሮች በነጮች ላይ ያደረጉት ድል ብቻ ሳይሆን ሌላውም ዓለም በነጭ ላይ ያደረገው ድል ነው ብዬ ነው የምገምተው። እንግዲህ የሰው እኩልነት፣ የሰው ነጻነት፣ የሰው መብት ድል ነው ብዬ ነው የምገምተው። እንግዲህ በዛ መልክ ነው የማየው።
ፕሮፌሰር፣ ወደ ሌሎቹ ጥያቄዎች ከመግባቴ በፊት ይሄንን እርሶም ብዙ የታሪክ ተማርማሪዎችም እንደሚሉት ይህ በአብዛኛው የሚታየው ኢትዮጵያኖች ለነጻነታቸው መብታቸውን ለማስከበር ያደረጉት ትግል ነው። አገራቸውን ከወራሪ ለማዳን ያደረጉት ትግል ነው። ሆኖም ግን ለብዙ የዓለም የጥቁር ሕዝቦች ድል ነው የሚሉ ይበዛሉ። ግን አንድ ጥያቄ አለኝ። ለምንድን ነው አድዋ በዓለም ደረጃ ትልቅ የሆነበት ምክንያት በጥቁር ሕዝብ ዘንድ? ከዛ በፊት ሌላ ጥቁር ነጮችን ያሸነፈ የለም? ለምሳሌ ሳውዝ አፍሪካ ውስጥ ይመስለኛል ቦሮችን የጥቁር አፍሪካውያኖች በተወሰነ ደረጃም ቢሆን አሸንፈዋል ይመስለኛል። ግን ምንድን ነው የአድዋው ትልቅ የሆነበት ምክንያት?
የአድዋ ትልቅ የሆነበት ምክንያት ነጮች መሸነፍ ብቻ ሳይሆን በማያዳግም መልክ ነው ተሸነፉት። በሳውዝ አፍሪካ ለምሳሌ ዙሎች የእንግሊዝን ጦር በጥሩ አሸንፈውታል፣ ድምጥማጣቸውን አጥፍተዋል። ግን እንግሊዞች ተቋቁመው እርዳታ ሊከው እንደገና መልሰው ዙሎችን አሸንፈዋል። እንደዚሁም ደግሞ አሻንቲዎች በጋና ውስጥ እንግሊዞችን አሸንፈው ነበረ። ግን የእንግሊዝ ጦር ተቋቁሞ እንደገና መልሶ አሻንቲዎችን አሸንፎ አሻንቲ እንደሌለች አድርጎ በሌላ አገር ውስጥ ነው ያዋቀራት። የኢትዮጵያ ግን በፍጹም በማያዳግም መልክ ነው ያሸነፈው። ጣሊያኖች መሸነፍ ብቻ ሳይሆን መንግስታቸው ከስልጣን ወድቋል። ከዛም በላይ ደግሞ በአሻንቲ የተዋጋው ጦርና ወይ ደግሞ በዙሉ የተዋጋው ጦር በመጠን ስታዩ ሰማይና ምድር ናቸው። በአድዋ የተዋጋው ጦር ወደ 40,000 ወደ 30,000 በላይ ነው። ይሄ በአፍሪካ ምድር ውስጥ ታይቶ የማይታወቅ የጦር ቁጥር ነው። ከእግሩ እስከ አፍንጫው ድረስ ደግሞ በከፍተኛ መሳሪያ የያዘ ነው። የኢትዮጵያ ጦር ይህን ያህል መሳሪያ አልነበረውም። በዚህ ምክንያት ነው እንግዲህ በማያዳግም ሁናቴ ተሸናፊ ኃይል አይ መሸነፌን አልቀበልም፣ ሄጄ እዋጋለሁ፣ በምንም መልክ አልቀበልም ብሎ በማያዳግም መልክ ስለተሸነፈ ነው መሸነፉን ተቀብሎ ከጥቁር ሕዝብ ጋር አዲስ ውል ተዋዋለ። በሌሎች ጋር ግን ውሉን ጫነ እንጂ ውል አልተዋዋለም። እንግዲህ ይሄ ነው የአድዋን ድል ከፍተኛነትን የምሰጠው።
ፕሮፌሰር፣ በጣም እናመሰግናለን ስላብራሩልን ይህንን ጥያቄ። ይህንን ቅድም ነካ አድርገውታል፣ እርስዎም ብዙ ባለ ታሪኮችም ጽፈውታል። ይሄ የአድዋ ድል አልፎ ተርፎ የኢጣሊያንን ጠቅላይ ሚኒስቴሩን ከስልጣን እንዲወርድ አድርጓል የሚል አለ። እስቲ እሱን እውነት ነው? ለምንድን ነው የአድዋ ድል የመንግስት ለውጥ ጣሊያን ውስጥ እንዲደርስ ያደረገው? በእርግጥ የአድዋ ድል ነው ይሄን እንዲደርስ ያደረገው?
አዎ፣ የአድዋ ድል ነው። ምክንያቱም ጠቅላይ ሚኒስትሩ የራሱ ተግባር የራሱ ውሳኔ አድርጎ ስለወሰደ ህዝቡ በጣሊያን ሀገር ያለው ምኒልክን እያመሰገነ እያገነነ እድሜ ለምኒልክ ለዘላለም ይኑሩ እያለ በየከተማው ተነሳበት። ሮማ ራሱ በተጥለቀለቀች። በዚህ ምክንያት ፓርላማ ራሱ ጠቅላይ ሚኒስትሩ ከስልጣን እንዲወርድ በደንብ አስገደደ። በዚህ ምክንያት እንግዲህ በደንብ ወርዷል። ለኢትዮጵያ ነው የማይካድረው። እንግዲህ የጣሊያን መንግስት ወደቀ፣ ሌላ መንግስት መጣ ማለት ነው። ያንን የጦርነቱን የሚቃወም መንግስት መጣ።
ፕሮፌሰር፣ ይህንን ጦርነት በተመለከተ ብዙ ኢትዮጵያዊ በዚያን ጊዜ የነበረው በተለይ የሚላቸው እምዬ ምኒልክ ነው። ለምን እንደሚላቸው የሚያውቁት ነገር ካለ ቢነግሩን። እምዬ ምኒልክ የሚባሉበት ምክንያት በዛውም አያይዘው የምኒልክ አስተዋጽኦ በአመራርም ሆነ አድዋን ድል በተመለከተ ጦርነቱን በተመለከተ ምን ይመስል ነበር? እስቲ ስለሱ ያብራሩልን።
እምዬ ምኒልክ የሚባሉበት ምክንያት አፄ ምኒልክ ከማንኛውም እንግዲህ ኢትዮጵያን ለማዋሃድ አንድ ለማድረግ መልሶ ለማቋቋም እንግዲህ ኢትዮጵያ ለአራት መቶ ዓመት ያህል ፈርሳ በባላባቶች ነበር የምትመራው። እያንዳንዱ ሀገር የራሱ ባላባት አለው። ሸዋ ባላባት አለው። የሸዋው ከሌላው በተለየ ደግሞ ንጉስ ነው የሚባል የነበረው። ከዛ የበጌ ምድር ባላባት፣ የጎጃም ባላባት፣ የትግራይ ባላባት፣ ከዛ ደግሞ ደቡቦቹ ፍርክስሳቸው ወጥቶ በትናንሾች ባላባቶች ስር ነው የነበሩት። እንግዲህ ይሄ የአንድነቱ እርምጃ የተጀመረው በአፄ ቴዎድሮስ ነው። አፄ ቴዎድሮስ ሁለት ዓላማ ነበራቸው። አንደኛ ባላባቶችን ማጥፋት፣ ሁለተኛ ደረጃ ደግሞ ከክርስቲያን ሀገር ከሆኑት ከአውሮፓውያን ጋር ተባብሮ አንድ በኩል እስላምን መምታት፣ በሌላ በኩል ደግሞ ጦርና መሳሪያ አድርጎ ባላባቶችን ማድከም ነው። እንግዲህ እሳቸው በእነዚህ በሁለቱ ጠላትና ወዳጅ በሚሉት እጅ ወድቀው መጨረሻ ላይ ሕይወታቸውን እስከ መግደል ደረሱ። ባላባቶችም አሸነፉ። እንግዲህ እንግሊዝም ነበረ እርዳታ የጠየቁት። መጨረሻ ላይ ውለታ እንደመዋል ምንድን ነው ያደረጉት? እንግሊዞቹ ራሳቸው ሀገራቸውን ወረው እሳቸው ራሳቸውን እንዲገሉ አደረገ። ግን አንድ ነገር የእሳቸውን ሞት ያመለጠ ነገር ማለት የተረፈ ነገር ነበረ። ይሄም የመካከለኛ መንግስት የበላይነት የባላባቶች መንግስት እንዳይመለስ ማድረግ ነው። ያ ሀሳብ እስከ አሁን ድረስ በኢትዮጵያ ታሪክ ውስጥ አለ። ማለት አሁን ባለባትነት በልዩ መልኩ እየተመለሰ ነው ቢባልም ያንን አፄ ዮሐንስ ወርሰውት የበላይነታቸውን አስጠበቁ። ከዛም ደግሞ የእሳቸው ችግር ደግሞ የተለየ ሆኖ ተገኘ። ይኸውም ምንድን ነው? ግብጾች እየወረሩ የኢትዮጵያን መሬት የግብጽ የበታች ወይ ደግሞ በግብጽ ጥገኝነት ሊያስቀምጡ ፈለጉ። ግብጾችን ተዋጉ። ሁለተኛ ደግሞ ከእንግሊዞች ጋር ሊተባበሩ ፈልገው ነበር። ምክንያቱም ንጉስም ያደረጓቸው እንግሊዞች ስለነበሩ በእንግሊዞች እርዳታ፣ በእንግሊዞች ገንዘብ፣ በእንግሊዞች ፍላጎት ስለነበረ እንግዲህ ሙሉ እምነታቸውንና ሙሉ ድጋፋቸውን በእንግሊዝ ላይ ጥለው ነበረ። ከዛም የተነሳ እንግሊዞች በሱዳን ውስጥ በደርቡሾች ተከበው የእንግሊዝ የግብጽ ጦር ማለት ነው በእንግሊዞች ስር የነበረው እሳቸው እንዲረዷቸው ጠይቀው ረድተው፣ ግን የተዋዋሉትን ውል እንግሊዞች አልፈጸሙም። ይህም ምንድን ነው? ምጽዋን በእጃቸው ሊመልሱ፣ የበጎስን ሀገር ለእሳቸው ሊሰጡ፣ ግን ከነዛ አንዱንም ሊያደርጉላቸው አልቻሉም። እነዛ በእንግሊዝ ማለት እንግሊዝ አድርጉ ብሏቸው የወረሯቸው ደርቡሾች ግን ቂሙን አልረሱም። መጨረሻ ላይ ከታቹ ነው በጎንደርን ዘረፉ፣ ሀገሩን ወረሩ። እንግዲህ መጨረሻ ላይ ያው ለእንግሊዞች ጥሩ ስራ ይሰራሉ ብለው የረዷቸው ማለት የወጓቸው ደርቡሾች እጅ ሞቱ። እንደዛ ሲሆን እንግዲህ ሁለት ነገር አደረጉ ማለት ነው። አንደኛ የኢትዮጵያን አንድነት ሰፋ አደረጉ ማለት አፄ ቴዎድሮስ ካደረጉት በላይ ማለት ነው። ከዛ አፄ ምኒልክ መጡ። አፄ ምኒልክ ሲመጡ ከእነዚህም ሁለቱ በጣም የሚለያዩበት ከፍተኛ ማለት የሚደነቁበትም በኢትዮጵያ ታሪክ ከፍተኛ ምክንያቶች አሉ። እነዚህም አንደኛ የደቡብ ሀብትና ሰፊ የደቡብ ሀብት በቁጥጥራቸው ስር ስለነበረ ከማንኛውም ከፊተኞቹ ነገስታት ብዙ ሀብትና ብዙ ብልጽግና አላቸው። በሁለተኛ ደረጃ ደግሞ ከአጼ ቴዎድሮስም ይበልጥ ከአጼ ዮሐንስም ደግሞ እጅግ ይበልጥ የከፍታቻቸው የነበሩትን የነበሩት የባላባቶች እና ወይ ደግሞ አገልጋዮቻቸው ሙሉ ልብ እና ታታሪ አገልግሎታቸውን በታማኝነት እንዲያገለግሉ ማለት ልበቅኑ ማለት ተሰጥቶ ነበራቸው። ሌሎቹ ከሷቸው በፊት የነበሩት ይህን ያህል ተሰጥቶ አልነበራቸው። በሶስተኛ ደረጃ ከመጠን በላይ ከአውሮፓውን የሚለየ ከፊቱ ነገስታት ከሁለቱ የሚለያቸው ምንድር ነው? በየጊዜው የሚቀያየረውን ጠመዝማዛ የአውሮፓን ዲፕሎማሲ በተመቻቸው ለራሳቸው በማመቻቸት በመጠቀም ችሎታቸው ተኪኖ ነበራቸው ማለት ተኪኗል ማለት ይቻላል። እንግዲህ በዛ መልክ አድርጎ ነው እንግዲህ አፄ ምኒልክ የኢትዮጵያን አንድነት ተጠበቁ በመጨረሻም ላይ በአድዋ ላይ ከፍተኛ ድል ያገኙት። እንግዲህ በዛ መልክ ነው ማያቸው። እምዬ የተባሉትም ደግሞ ያው በአንድ በኩል እነዚህን ባላባቶች ከስራቸው ካደረጉ በኋላ በምንም አይነት ጭካኔ እንደፊተኞቹ ጭካኔ አላሳዩም። በሌላው ደግሞ ብልሁ ነበሩ። ለገዥዎቻቸውም ስነግሩ ሳሉ ሀገርን የምትመሩትና የምታስተምሩት የምትመሩትና የምታስተዳድሩት በጦር ኃይል በጉልበት ሳይሆን በብልሃትና በፍቅር ነው ብለው ከስብከት በላይ ከስብከት አልፎ ከመንገር አልፎ እሳቸው ራሳቸው በዛ መልክ አገሩን ስላስተዳደሩት ነው። እንግዲህ እያንዳንዱ ጸሐፊ በዛ ጊዜ የነበሩት ንጉስ ምኒልክን ከማንኛውም ንጉስ በከፍተኛ ደረጃ ያደንቋቸዋል። ምክንያቱም አገሩን ያስተዳድሩ የነበሩት በብልሃትና በፍቅር ስለነበረ ነው። በዚህ ምክንያት ህዝቡ ወደዳቸው። ምክንያቱም ከአድዋ ድል በፊት ብዙ የዘመናዊ ስልጣኔ ሊያስገቡ ሞክረው ነበር፣ ግን አውሮፓውያን አገሩን ለራሳቸው ስለፈለጉ በምንም መልክ ሊረዷቸው አልፈለጉም። ከአድዋ በኋላ ግን በአስር ዓመት ውስጥ ጤንነት በነበራቸው ጊዜ በአገሩ ውስጥ ያልታዩ የስልጣኔ እርምጃዎችን ወሰዱ። ከስልክ እስከ ባቡር፣ ከባቡር እስከ ትምህርት ቤት፣ ዘመናዊ አስተዳደር፣ ሚኒስትሮች እንግዲህ ያላመጡት የስልጣኔ አይነት በኢትዮጵያ ውስጥ አልነበረም ለማለት ይቻላል። እንግዲህ ህዝቡም በዛ በከፍተኛ ደረጃ አድንቋቸው ለድሆችም ከፍተኛ ርህራሄ ስላሳዩ ይገዙትም የነበረ በስልጣን ሳይሆን በአብነት ስለነበረ በዚህ ምክንያት ነው ህዝቡ እንግዲህ እምዬ ምኒልክ እስከ ማለት የደረሰው።
ፕሮፌሰር፣ ይሄ ጦርነት የአድዋ ጦርነት ከመደረጉ በፊት አገሪቱ ውስጥ የኢኮኖሚ የረሃብ የከብት ማለቅ ችግር ነበር እና ከሚደነቁበት አንዱ ይሄን ሁሉ አቻችለው ይሄንን ሁሉ ህዝብ ከመቶ ሺህ በላይ የሚሆን ጦር ከተለያየ አካባቢ አሰባስበው መሄዳቸው የሚያደንቁ አሉ። በዚያን ጊዜ የነበረው በሽታው የድርቁ የችግሩን ሁኔታና የእሳቸውን ያንን ሁሉ ህዝብ አስተባብሮ ስድስት ወር ነው ስንት ወር ተጉዞ በእግር በቀን 20 ኪሎ ሜትር ነው የሚጓዙት መሰለኝ አድዋ ድረስ መድረሱን ሲያዩትና ያንን ድል ማድረጉን ሲያዩት እንዴት ያያቸዋል እርሶ የእኚህን ንጉሥ ነገሥት?
እንግዲህ በጣም የሚደነቅ ስራ ነው። ምክንያቱም ሀገሩ እንዳልኩት አንድ የሆነው በጣም ቅርብ በሆነ ጊዜ ነው። እንግዲህ እያንዳንዱ መንደር ከመንደሩ ውስጥ ከየመንደሩ ጦር እንዲላክ አድርጓል። በዚህ ምክንያት በጣም የሚደነቅ ነው። አንደኛ ያንን ሁሉ ህዝብ መመገብ፣ ምክንያቱም እያንዳንዱ እንግዲህ ቢቆጠር ወደ 80 ሺህ ሰራዊት ነው ቢያንስ የነበረው። ያ ሰራዊት ሲጓዝ በአንድ በትክክል ነው የሚጓዘው፣ አንዱ ሌላውን ሳይቀድም ማለት ነው። ጥምዝምዝ መንገድ ጎጣጉጥ ካለ፣ መጥፎ መንገድ ካለ ሁሉንም ለጥ አድርጎ የሚያስተካክል ኃይል አለ። በጥቂት ጊዜ ውስጥ ያንን ሜዳ የሚያደርገው ኃይል አለ። እንግዲህ ለዚህ ሁሉ የሚመግብ ደግሞ ሴቶችም አሉ። በቅሎቹን፣ ፈረሶቹን፣ ከብቶቹን በሙሉ የሚጠበቅ እያንዳንዱ በየመስኩ የተሰጠው ስራ አለ። ያንን ሁሉ እንግዲህ አንቀሳቅሶ ነው እስከ አድዋ ድረስ የደረሰው ከኬንያ ተረፍ እስከ አድዋ ማለት ነው። በጣም የሚደነቅ ነው። በአንድ በኩል ያ ሁሉ በአዲስ መንግስት ተቋቁሞ በምን ቋንቋ ተነጋገረ? እንግዲህ ያንዳንዱ በጦሩ ደረጃ ያንዳንዱ ይነጋገረ ነበረው በራሱም ቋንቋ ሊሆን ይችላል። እንግዲህ በጣም የሚደነቀው ያ ነው። ይዋጋ የነበረው ደግሞ በተጎትቶ አንዳንዶቹ እንደምሉት ሳይወድ በግድ በውድ አይደለም። ሁሉም ይዋጋ የነበረው በፍቅር ነው። አንዳንዱ ስለ ምኒልክ ስል፣ ሌላው ደግሞ ስለ አገሩ ስል። እንግዲህ ምኒልክና አገር በአንድ በኩል አንድ እስከ መሆንም ደርሷል። ምክንያቱም የምኒልክ ፍቅር ያው እንደ አገሩ ምስር ጠንክሯል ማለት ነው። ብዙዎቹ በዛ መልክ የሚዋጉ የነበሩት ማለት ነው። እንግዲህ በኢትዮጵያ ታሪክ ውስጥ ሲዋጉ ሳለ ሁልጊዜ ለመሪም ነው የሚዋጉት፣ ለአገር ብቻ አይደለም። አሁን አፄ ዮሐንስ ለምሳሌ በመተማ ጦርነቱን ካሸነፉ በኋላ እሳቸው መሞታቸውን ሲሰሙ ያው ያሸነፈው ጦር ተሸንፈው ቀረ ማለት ነው። በዚህ ምክንያት ለንጉስ ነው ይዋጉ የነበረው አብዛኛውን ጊዜ ማለት ይቻላል። እንግዲህ በጣም የሚደነቅ ነው። ሲሄድም ሳለ የአውሮፓ ጸሐፊዎች እንደምሉት ጦር አይደለም ይሄድ የነበረው። በዚህ አሁን በእንግሊዝኛ ቋንቋ ሱናሚ እንደምሉት ነው ማለት ማዕበል ነው። የሰው ማዕበል ነው አገሩን በሙሉ አጥለቅልቆት የነበረ ማለት ይቻላል። ያንን በስነ ስርዓት አደራጅቶ በመልክ መልክ አስቀምጦ ያንን ዘመናዊ ጦር እንዲጋፈጥ ማድረግ ከፍተኛ ተሰጥኦ ያስፈልጋል፣ ችሎታም ብቃትም ያስፈልጋል። እንግዲህ አፄ ምኒልክ የሚደነቁት በዛ ነው።
ፕሮፌሰር አፄ ምኒልክ ብዙ ብዙ ተብሎላቸዋል፣ ግን አንዳንድ ተቾች ደግሞ አድርባይ ነበሩ፣ ፈሪ ነበሩ፣ ከአውሮፓውያኖች ጋር ተሻርከው ብዙ ብዙ ወንጀል ሰርተዋል የሚሉም አሉ። እርስዎ ይሄን እንዴት ያውታል? በአጠቃላዩ
እንግዲህ ምንድነው አንድ ነገር ሲገመትና ሲገመገም ሳለ በዛ ዘመን በነበረው አሰራርና አካሄድና አተሳሰብ ነው። የራሳችንን ዘመን አምጥተን በዛ ዘመን ልንጭን አንችልም፣ በፍጹምም ሊሆን አይችልም። አሁን አውሮፓውያን ለምሳሌ አፍሪካ አሜሪካውያን አሁን ያሉት ጥቁርን ባሪያ በማድረጋቸው ያዝናሉ። ለምን እነዛ ባሮች አደረጉ ብሎ እነዛን ነጮችን በሙሉ እንደ ጠላት አድርጎ መገመት ያሁኑን አይቻልም። ምክንያቱም አተሳሰቡ በጣም የተለየ ነበረ። የኢትዮጵያንም ታሪክ ስንመረምር በዛው መልክ መሆን አለበት። ምክንያቱም የኢትዮጵያ ከአጼዎቹ በኋላ የመጡት የኢትዮጵያ መሪዎች የቆሙት ዓላማ በሙሉ ስለከሸፈባቸው እንደነሱ የሚያሳዩት ስኬታማ ውጤት ስለሌላቸው ብዙውን ጊዜ የሚወቅሱት እነዛ በመሬት ስር ያሉትን በመቃብር ውስጥ ያሉትን ነገስታቱን ወይ የድሮ አባቶቻቸውን ነው። ይሄ የራሳቸውን ድክመትና የራሳቸውን ምንድን ነው ችሎታ እና ብቃት ማጣትን ነው እንጂ የእነሱን እነዛ የተቀበሩትን አባቶች አይደለም። አፄ ምኒልክ እንደ ሌሎቹ የኢትዮጵያ ነገስታት ያኔ የነበሩ የአውሮፓ መንግስታት ስልጣን ለመጨበጥ መጠቀማቸው የታወቀ ነው። አፄ ዮሐንስ ለምሳሌ በግልጽ ጽፈዋል በደብዳቤያቸው ላይ እናንተ እርስዎ የእንግሊዝ ንጉስ ባይኖሩ የእንግሊዝ መንግስት ባይኖር ኖሮ እኔ ለስልጣንም ባልበቃው ነበረ። በእናንተ እርዳታ ነው፣ በእናንተ ጠመንጃ ነው፣ በእናንተ መትሬስ ነው ስልጣን የያዝኩት። እግዜር ይስጥልኝ፣ አሁንም እንድትረዱኝ ይጠይቃሉ እያሉ ነው እንግዲህ ይጻጻፉ የነበሩት።
አፄ ዮሐንስ ማለት ሆነው
አፄ ዮሐንስ አዎ አፄ ዮሐንስ እንግዲህ በውጭ ያው ለስልጣን ስሉ የማደ ያላደረጉት ነገር የለም ማለት ነው።
ትክክል።
እንግዲህ በህጉ መሰረት ንጉስ መሆን የሚገባቸው አጼ ተክለ ጊዮርጊስ ድሮ ንጉስ የነበሩት አጼ ተክለ ጊዮርጊስ ናቸው። አጼ ተክለ ጊዮርጊስን ባገኙት ጠመንጃ ባገኙት ጥይት ቆልቷቸው ነው እንግዲህ ስልጣኑን የወሰዱት። አጼ ተክለ ጊዮርጊስ እንግዲህ የአጼ ዮሐንስን ሂትሮ ያገቡት የይታቸውን ባል አሸንፈው አሰቃይተው አይናቸውን አወጥተው ካሰሩ በኋላ ከተሸነፉ በኋላ ይሄ አይበቃ ብሎ አይናቸውን አወጥተው አውሳውሯቸው ካኖሩ በኋላ ነው እንግዲህ ማለት ንጉስ ከሆኑ በኋላ ወደዚህ የደረሱት ማለት ነው። ይሄ በዛን ጊዜ የተለመደ ነው። አጼ ዮሐንስ ከሁሉም ደግሞ ይቃ እንግሊዞች ለወረራ ሲመጡ መርተው አጼ ቴዎድሮስ እንዲገደሉ አብቅቷል። ምክንያቱም ስልጣኑን ስለፈለጉት ማለት ነው። ይሄ እንግዲህ በድሮ ታሪክ የተለመደ ነው። በዚህ አጼ ምኒልክም ይታማሉ ማለት ከአጼ ዮሐንስ በ1800 የንጉሰ ነገስት ዘኢትዮጵያ ብለው ራሳቸውን ሰይሞ ሳሉ ወደ እስከ ሸዋ ዘምተው አጼ ምኒልክ ንጉሰ ሸዋ ብቻ እንጂ ንጉሰ ነገስት ዘኢትዮጵያ እንዳይሆኑ አድርጓቸዋል። ማለት ከንጉሰ ነገስትነት ወደ ንጉስነት እንዲወርዱ አድርጓቸዋል። ይሄ በጣም አስቀይሟቸዋል። በተቻለ መጠን ያቺ ንጉሰ ነገስትነቷን ለማግኘት ብዙ ጥሯል። መሳሪያም ሌሎቹ ይገዙ እንደነበረ አጼ ዮሐንስ ራሳቸው ያደርጉ እንደነበረ በመመሳጠር ለመግዛት በቅቷል። እንግዲህ ይሄ የዘመኑ አተሳሰብ ነው። ምክንያቱም ንጉስ እግዚአብሔር የሾመው ነው፣ እግዚአብሔር የቀባው ነው፣ እግዚአብሔር የመረጠው ነው። ለመመረጥ እንግዲህ እግዚአብሔር ከሰማይ ብቅ ብሎ አንተን መርጫለሁ ብሎ ያው በጣቱ ቀስሮ አይወስድም። የመመረጥን የምታሳየው በጉልበቴ ነው፣ ስልጣኑን ከተከረከብኩ በኋላ ያሸነፍኩት በእግዚአብሔር ኃይል ነውና የኔን ስልጣን ይወቁ፣ ከኔ በኋላ ማንም ጠላት የለም፣ ከውጭም ከውስጥም ሀገሬን የሚነካ የለም። በዚህ ምክንያት ለሀገሬ ስል ህይወቴን እሰዋለሁ ብሎ ነው እንግዲህ እንግዲህ በኢትዮጵያ ታሪክ መታየት የሚገባው በነገስታቱ ታሪክ ማለት ነው። ንጉሱ እንዴት ስልጣኑን እንደተረከበ አይደለም፣ ስልጣኑን ከተረከበ በኋላ ምን አደረገ፣ እንዴትስ ተጠቀመው፣ ህዝቡን በዘበዘ ወይ፣ ፍቅርና ብልሃት ተጠቀመ ወይ፣ በዛ ነው መታየት የሚገባ። የነገስታቱ አስተሳሰብ ያ ነው። ምክንያቱም ዋና አላማቸው ስልጣን ማግኘት ነው። የአጼ ቴዎድሮስን በዛ መልክ ነው ያገኙት፣ ግን ባላባቶችን አጠፉ። ምክንያቱም እሳቸው እኔ ብቻ ነኝ ከእግዚአብሔር የተመረጥኩት ባላባቶቹ ከእግዚአብሔር አልተመረጡም ብሎ ነው እንግዲህ በዛ መልክ ነው ማየት የሚገባን ማለት ነው።
በጣም ጥሩ።
ምኒልክ ከጣሊያኖች ጋር ተመሳጠሩ ብሉም መመሳጠራቸው ግን እንደ አጼ ቴዎድሮስም ሆነ እንደ አጼ ዮሐንስ የከፋ አልነበረም። ምክንያቱም ለምሳሌ አጼ ዮሐንስን ውጉ ሲባሉ አልወጋም፣ ግን ደግሞ ለእናንተ ደግሞ ጠላት ሁኜ እሳቸውን አላግዝም ብለው ተናግረዋል። ይሄ የማይካድ ነው፣ ከነገስታቱም የሚጠበቅ ነው። ግን ንጉስ ከሆኑ በኋላ ጣሊያኖችን ለ25 ዓመት ኢትዮጵያን ያናውጧት የነበሩት የውጭ ሀገሮች ሰዎች እና የውጭ ሀገር ጠላቶች እንዲያርፉ አድርገዋል። ኢትዮጵያ ነጻ ሀገር መሆኗን ለመጀመሪያ ጊዜ እንድታውጅና ዓለም እንድታውቃት አድርገዋል። ይሄ ነው እንግዲህ ዋና ስራቸው። በዛ ነው ማትኮር የሚገባን፣ ንጉስ ከመሆናቸው በፊት ምን አደረጉ በማለት አይደለም።
በጣም እናመሰግናለን ፕሮፌሰር። እንግዲህ እንደገባን ከሆነ እርስዎ የሚሉት ምንድን ነው፣ ዋናው ቁም ነገር በጊዜው የነበረው ማይንድ ሴት አስተሳሰብ፣ በተለይ በነገስታቱ መካከል ስልጣን ለመያዝ የሚደረገው ሙከራ ሳይሆን ስልጣኑን ከያዙ በኋላ ለህዝቡ ያደረጉትና ለሀገራቸውን ለመጠበቅ ያደረጉት ላይ ነው ቁም ነገሩ ነው የሚሉት። ከተግባባል ከገባል።
እንደዛ ነው። እንደዛ ነው። በዚህ በስልጣን በመያዝ ላይ ብዙ ዘዴ ተጠቅሟል እያንዳንዳቸው።
ኦኬ ኦኬ። ፕሮፌሰር አንድ የመጨረሻ አንድ ጥያቄ አለችኝ። የአድዋ ድል ብዙም ልንኩራራበት አይገባም የሚሉ ተቾች ሰምተናል። እንደውም ከአስር ዓመት በኋላ እንግሊዞች፣ ጣሊያኖችና ፈረንሳዮች አዲስ አበባ ውስጥ ቁጭ ብለው ምኒልክ ፊት ተፈራርመዋል ኢትዮጵያን ለመቃረት። ስለዚህ የአድዋ ድል ብዙም በሱ ብዙም መኩራራት የለብንም የሚሉ አሉ። እውነት የአድዋ ድል ኢትዮጵያኖችን ሊያኮራ ይገባ? ይሄስ ስምምነት አዲስ አበባ ውስጥ ተፈረመ የሚሉት ምንድነው?
የድዋዴ ኢትዮጵያኖችን ብቻ ሳይሆን አፍሪካን በሙሉ ጥቁር ህዝብን በሙሉ ማክራት ይገባዋል። አፍሪካውያንም የተመለከቱት በዛ መልክ ነው። የድዋዴ እንደተከናወነ በማግስቱ ዘ ታይምስ ኦፍ ለንደን ባለም በሙሉ የሚነበብ ጋዜጣ የጻፈውም ልክ በዛ ነው። የድዋዴ የኢትዮጵያውያን ድል ሆኖ እንግሊዝ ዘ ታይምስ ያለውን ልድገም፣ የድዋዴ የኢትዮጵያውያን ድል ብቻ ሆኖ መታየት የለበትም፣ ምክንያቱም የነጮች ሽንፈት ነው። በዚህ ምክንያት ማንኛውም የነጭ አገር በዚህ ድል መገረምና መደሰት የለበትም፣ ምክንያቱም ለነጮች ከፍተኛ ውርደት ነው። አንድ ቀን አፍሪካ ይሄ ድል ወደ ሌላው አፍሪካ ሀገር በአየር እየተጋባ ደርሶ እነሱም በበኩላቸው እኛም እንደ ኢትዮጵያውያን የነጮችን ድምጽ ማጣቸውን እናጠፋለን ብለው እየተናገሩ ነው የሚል እንግዲህ በማግስቱ የተጻፈው ነው። ያ ድል በየአቅጣጫው ነው የተስተጋባው። የጥቁሮችን ሞራል ከፍ ከፍ ያደረገ፣ ቀስ እያለ ደግሞ ልዩ ልዩ የክፍ የጥቁሮችን እንቅስቃሴ የቀሰቀሰ ነው። ለምሳሌ የራስተፋሪያን የሚባለው እንቅስቃሴ፣ ኢትዮጵያኒዝም ኢትዮጵያዊነት የሚባል እንቅስቃሴ ከዛ ተነስቶ ነው የተንቀሳቀሰው። በአፍሪካ ታሪክ ውስጥ ከፍተኛ ሚና ተጫውተዋል። ይህም ማለት ምንድን ነው? በአፍሪካ ታሪክ ውስጥ የነጮችን ቅኝ ግዛትነት የምናጠፋ ምንድን ነው? እኛ እንደ ኢትዮጵያውያን ስንተባበርና ኢትዮጵያውያን ያደረጉትን ድል እንደገና የደገምን እንደሆነ ነው ብሎ የኢትዮጵያኒዝም ሙቭመንት በመጨረሻ ላይ የአፍሪካ አንድነት ድርጅት ተብሎ በ1960ዎቹ በአዲስ አበባ እስከሚቋቋም ድረስ ዋና መንፈሱ ከዛ የተነሳ ነው። እንግዲህ የአፍሪካ አንድነት ድርጅት አሁን ወደ ሌላው ተቀይሮ አሁንም ያለው በአዲስ አበባ ነው። እንግዲህ መጀመሪያ ሀሳቡ የተጠነሰሰበት አገር ኢትዮጵያ ነበረ። እንግዲህ ኢትዮጵያ አሁን ድርጅቱንም በመናገሻዋ አቋቁማ ትገኛለች ማለቴ ነው። በሁለተኛ ደረጃ በ1906 ዓ.ም አጼ ምኒልክ በከፍተኛ ደረጃ በታመሙ ጊዜ አውሮፓውያን እሳቸው እስከታመሙ ድረስ አፋቸውን አልከፈቱም። ግን ምንድን ነው በእነሱ አተሳሰብ አጼ ምኒልክ ከሞቱ ኢትዮጵያ ባላባቶች እርስ በርሳቸው መዋጋትና የባላባቶች ስርዓት መመለስ ይችል ይሆናልና እንደዛ ከሆነ አገሩን እንከፋፈል እንቀራረጥ ብለው ድርድር አድርጓል። የውስጥ ድርድር ማለት ነው። ያ ድርድሩ ግን አጼ ምኒልክ ሲሰሙ ዓለምም ሲያውቅባቸው አፍረው እኛ ምንም አላደረግንም ብሎ ያ ድርድር እንዳልሆነ ነው የሆነው። በዚህ ምክንያት የራሳቸው እፍረት ተሸክመው ፊታቸውን ሸፍነው ነው የሄዱት። ይህም ድርድር ቢያደርጉ እንግዲህ የሚያሳየው የአውሮፓን የትዕቢትና ማለት ኢትዮጵያ የዓለም ማለት በዓለም የታወቀች ነፃነቷን ያስከበረች ሀገር መሆኗ ተረጋግጧል፣ ውል ተፈራርመዋል። ግን አውሮፓውያን ምንም ቢሆኑ ዓለም ቢቀየርም የነጭነታቸውን የበላይነት ለመቼም የለንም እንደማይሉ ነው የሚያሳየው። በመጨረሻ ግን ህዝባቸው ሲያውቅ አፍረው የለም የለም እኛ ምንም አላደረግንም እንደው ሌላ ያልሆነ ሲቀባጥሩ ነው የታዩት። እንግዲህ ይህን አደረጉ ማለት የአድዋ ድል ዋጋ የለውም ማለት አይደለም። ይሄ በጣም የተሳሳተ አስተሳሰብ ነው። ምክንያቱም የአድዋ ድል ለኢትዮጵያ ወደ ከፍተኛ ደረጃ መርቷል። ለአንደኛ በዓለም ደረጃ እንድትታወቅ አድርጓል። እነሱም እንደተጠባበቁት ኢትዮጵያ ድምጥማጧ የባላባትነት ስርዓት አልተመለሰም። እውነት ነው። ከልጅ እያሱ በመጡ ጊዜ ብዙ ድብልቅልቅ መጥቷል። ግን ያም ሆኖ የባላባቶች ስርዓት አልተመለሰም። የባላባቶች ስርዓት ልመለስ የሚፈልግ ያለው አሁን ባለንበት ስርዓት የመንግስት አስተዳደር መሰለኝ። ከዛ በፊት ግን ኢትዮጵያ እውነት ነው ጣሊያኖች ሊበቀሉ በ1935 በፈረንጅ ማለት ነው መጥተው ሊበቀሉ በቅተዋል። ግን ያ ጦርነት ኢትዮጵያን ብዙ ጎድቷል። ይህን ነው ኢትዮጵያን ማየት ያቃታቸው። ያንን ጣሊያኖች ለምሳሌ ወደ 5000 ኢትዮጵያውያን የተማሩትን እንግዲህ በዛ ከአድዋ ድል በኋላ ያስተማረቻቸውን ልጆች በሙሉ ጨርሷቸዋል በዛ በአምስት ዓመት ውስጥ። ይሄንን በዚህ ነው ማጥቆር የሚገባቸው እንጂ ያድዋ ድል ምዋጋ የለውም። ምክንያቱም ጣሊያኖች የሰሩት ህጋዊ ያልሆነ ነው። ግን ጥቁር በመሆኑ ነጮቹ ተቀብለው ምንም አይነት እርምጃ አልወሰዱም። እንግዲህ ይሄ ነው ያድዋ ድል ትልቅ ነው። ትልቅነቱ ማንም ሊክድ አይችልም። እኛ ብቻ ሳይሆን ዓለም በሙሉ ደግሞ ያየው በዛ መልክ ነው። ሌላው ቀርቶ ጃፓኒዞች አስር አመት ቆይተው ያንኑ በአድዋ የአድዋን ድል እነሱ ደግሞ ማለት ከጥቁር ህዝብ ውጭ ማለት ነው እነሱ ደግሞ በነጮች ላይ ደገሙ። እንግዲህ በጣም ታላቅ ድል ነው ማለት ነው። በዚህ ምክንያት አንዱንማ የራሳችንን ማንቋሸሽ የሌላውን ማድረግ ማድረግ ማወደስ የሚገባን አይመስለኝም።
ጌታዬ፣ በመጨረሻ ስንሰናበት በግል ልጠይቆት፣ እንደ ኢትዮጵያዊነቶ የአድዋ ድልን ሲያስቡ ምን ይሰማዎታል?
እኔ እንግዲህ እንደ አስተማሪም በመሆን ለተማሪዎችም ሳስተምር የአድዋ ድል በጣም ትልቅ የሰው መብት አስጠባቂ ድል አድርጌ ነው የማየው። ምክንያቱም ለመጨረሻ ጊዜ ነጮች ለምሳሌ አፍሪካን ሲይዙ ሳለ በዛን ጊዜ አፍሪካን በሙሉ ይዘዋል። ሲይዙ ሳለ ዋና ዓላማቸው የነበረው ጥቁሩን በሙሉ ገለው በነጮች ለመተካት ነበር። አድዋ ያንን አቆላሸፈባቸው። እዚህ ምክንያት የሌላው ህብረተሰብ የሌላው ዘር ድህነት ነው ማለት ይቻላል። እንግዲህ አድዋ ባይኖር የዓለም ሁናቴ በጣም የተለየ ነበር ብንል የተሳሳትን አይመስለኝም።
ጌታዬ፣ እጅግ በጣም እናመሰግኖታለን። ረጅም ዕድሜ፣ መልካም ምድል፣ ጤና ይስጥልን። ወደፊትም ደግሞ እንግዲህ ሰፋ ያለ ውይይት በተለያዩ የኢትዮጵያ ርስቶች ላይ በታሪክን በተመለከተ እንደምናደርግ ባለሙሉ ተስፋ ነን። ከፍ ያለ ምስጋና የኢትዮጵያ ድምፅ ሬዲዮ ያቀርብልዎታል። ጤና ይስጥልኝ።
ጤና ይስጥልኝ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እንግዲህ ደህና ሁኑልኝ።
አሜን።